ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ጥቅምት 26 2014 ዓ.ም ተመረጥ ዝግጅታችን ጀመረ።
የጦርነቱ መስፋፋት ቀሬ ጋር እንዲኖራል ነው በቀበየ ወተቦለቱ ክልል ያሉ ሰዎች እንደውም በሶስት ማለት ነው ያሉ ሰዎች አሁን በጣም በራብ ይፈልጋሉ። አሁን ያለው በጣም አስቸጋሪ ነው። የሞቱ ይኖራል ብዙ
በጦርነቱ ምክንያት ሚኖሮች በጣም እየናረ ነው ያለው እና ይሄ ደግሞ ያው ሁሉም የሀገሪቷ ክፍል ላይ ነው ይታያል ማለት ነው። ስለዚህ ለማንኛውም ሰው ዛሬ ነገ ደግሞ የባሰ ነገር ነው ሁሉ እየመጣለው። ምንም አይነት ነገር ለመግዛት ለመገበያየት ዋጋ በጣም እየናረ ሲመጣ ያስጨንቃል።
በኢትዮጵያ ወቅታዊ ጉዳይ ሐሳባቸውን ያካፈሉን ሶስት ወጣቶችን የሰማችሁት በምሽቱ ዝግጅታችን ሙሉን ታዳምጡታላችሁ። ዝግጅቶቻችንን በዌብሳይታችን amharic.voenews.com በፌስቡክ @voenews ላይ በቀጥታ ማዳመጥ ትችላላችሁ። እኔ እስጥልኝ እንደምናመሻችሁ የተከበራችሁ አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። የምሽቱን ዜናዎች ለማስደመጥ በድጋሚ ተመልሼ መጥቻለሁ። ዜናዎቹን የማሰማችሁ ጽዮን ግርማ ነኝ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በትናንትናው ዕለት በነበረው ስብሰባ ኢትዮጵያ ውስጥ ያለው ውጊያ እንዲቆም ጥሪ አቀረበ። በሰሜን ኢትዮጵያ እየበረታ ባለው ጦርነት በእጅጉ እንዳሳሰበው አስታውቋል። 15 ሀገራት ባጸደቁት የጋራ መግለጫ ላይ ኢትዮጵያ ውስጥ በመፋለም ላይ ያሉት ሁሉም አካላት በጠላትነት መፈላለጋቸውን አቁመው ዘላቂ ላለው የተኩስ አቁም ይደራደሩ ዘንድ አሳስበዋል። ምክር ቤቱ ሁኔታውን ከሚያባብሱ የጥላቻ ንግግሮችና ግጭትና መከፋፈልን ከሚቀሰቅሱ ድርጊቶች ሁሉም ወገኖች እንዲታቀቡ ጠይቋል። የአሁኑ መግለጫ የተሰማው ኢትዮጵያ ውስጥ ጦርነት ከተቀሰቀሰ አንደኛ አመቱን በደፈነ በማግስቱ ሲሆን ከጦርነቱ መቀስቀስ ወዲህ በምክር ቤቱ የተሰጠ ሁለተኛ መግለጫም ሆኗል። በዛሬው ዕለት የጸጥታው ምክር ቤት የስድስት ወር ዝምታውን ሰብሮ በእጅጉ አሳሳቢ በሆነው የኢትዮጵያ ሁኔታ ላይ በአንድ ድምጽ በድጋሚ መናገር ጀምሯል ሲሉ በመግለጫው ወቅት የተናገሩት ጀርላንዲን ባይረን የተባሉት የድርጅቱ የአየርላንድ አምባሳደር ምክር ቤቱ ኢትዮጵያ ውስጥ ያለው ባላንጣነት እንዲቆም ሲጠይቅም የመጀመሪያው መሆኑን አስታውሰዋል። በሩሲያ ጥያቄ መሰረት መግለጫው ላይ ተካተው የነበሩ በአስቸኳይና ያለምንም ቅድመ ሁኔታ የሚሉ ቃላት እንዲታረሙ መደረጉን አሶሺየትድ ፕረስ ዘግቧል። በሴራሊዮን መዲና አንድ ነዳጅ ጫኝ መኪና በግጭት ምክንያት መፈንዳቱን ተከትሎ 91 ሰዎች ማለቃቸውን የሀገሪቱ ባለስልጣናት ጠቅሶ ሮይተርስ ዘግቧል። የሀገሪቱ መንግስት እስካሁን የሞቱ ሰዎችን ቁጥር ባያረጋግጥም በፍሪታውን የሚገኘው ማዕከላዊው የአስክሬን ማቆያ ኃላፊ ግን እስካሁን 91 አስክሬኖችን መቀበላቸውን ተናግረዋል። ከሰለባዎቹ መካከል የተወሰኑት ማፍሰስ ከጀመረው ነዳጅ ጫኝ መኪና ነዳጅ ለመቅዳት የጎረፉ ሰዎች እንደሚገኙበት የፍሪታውን ከንቲባ ዩቮን አኪ በፌስቡክ ገጻቸው ላይ አስታውቀዋል። እጅግ በርካታ ሰለባዎችና የነደዱ አስክሬኖችን አግኝተናል ያሉት ብሪማ ቡረ ሲሳ የተሰኙ የብሔራዊ አደጋ ጊዜ አስተዳደር አገልግሎት ኃላፊው አደጋው በእጅጉ አሰቃቂ መሆኑን ተናግረዋል። በሀገሪቱ ፕሬዝዳንት ጁሊየስ ማዳ በአደጋው ቤተሰቦቻቸውን ላጡ ዜጎች ጥልቅ ሀዘናቸውን የገለጹ ሲሆን የተጎዱ ቤተሰቦችን ለማገዝ መንግስታቸው ሁሉን ነገር እንደሚያደርግ አስታውቀዋል። ሶማሊያ አንድ ከፍተኛ የአፍሪካ ህብረት ባለስልጣን በ7 ቀናት ከግዛቷ እንዲወጡ አዘዘች። ተቀባይነት የሌላቸውና ፐርሶናል ግራታ በመባል ከሀገሪቱ እንዲወጡ የተጠየቁት ባለስልጣን ሳይመን ሙሎንጎ ይባላሉ። የአፍሪካ ህብረት ሊቀመንበር ምክትል ልዩ ልዑክ ናቸው። የሶማሊያ የውጭ ጉዳይ ሚኒስትር ባወጣው መግለጫ ሙሎንጎ ከሀገሪቱ ደህንነት ስትራቴጂና የአፍሪካ ህብረት ተልዕኮ ከሶማሊያ ከተሰጠው ስልጣን ጋር የሚጣረስ ድርጊት ፈጽመዋል ሲል ወቅሷል። መግለጫው ዝርዝር ማብራሪያ አላቀረበም። የሀገሪቱ የውጭ ጉዳይ ሚኒስትር መሐመድ አብድራዚቅ የተባበሩት መንግስታትና የአፍሪካ ህብረት ኃላፊነታቸውን ተላልፈው የሚገኙ የአሚሶም አመራሮችን ተጠያቂ እንደሚያደርጉ አስጠንቅቀዋል። ኢስማኤል ዳሄር የተባሉ የጸጥታ ጉዳዮች ተንታኝ የሙሎንግን መባረር በሶማሊያ መንግስትና በአፍሪካ ህብረት የሰላምና ደህንነት ኮሚሽን መካከል ያለውን አለመግባባት በግልጽ የሚያሳይ ነው ብለዋል። ህብረቱ የሶማሊያ ዜጎችን እምነት ለማግኘት ያደረገው ጥረት አነሳ መሆኑን የጠቀሱት ዳሂር ከተቀናጀ የሰብአዊ ተልዕኮ ይልቅ አሚሶም የግል የጦር እንቅስቃሴዎች ላይ አተኩሯል ሲል ተችተዋል። ከሁለት አመታት በፊት በተመሳሳይ ኒኮላስ ሃያሶም የተባሉ የተባበሩት መንግስታት ድርጅት ልዑክን በሶማሊያ የውስጥ ጉዳይ ጣልቃ ገብቷል በሚል ሶማሊያ አባራቸዋለች። አድማጮች ዜና የምትተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ከአንድ ሙሉ ቀን ፍጥጫ በኋላ የዴሞክራቱ ፓርቲ አባል የሆኑ ተራማጅና ማዕከላውያን ተብለው የሚጠሩት ቡድኖች 1 ትሪሊየን ዶላር ወጪ የሚያስወጣውን የአውራ ጎዳናዎች የብሮድ ኢንተርኔትና ሌሎች መሰረተ ልማቶች ማሻሻያ ረቂቅ ይጸድቅ ዘንድ ድጋፋቸውን ለመስጠት ተስማምተዋል። አሁን ረቂቅ ህጉ ይሆን ዘንድ ወደ ፕሬዝዳንት ባይደን እንደሚላክ ታውቋል። ትላንት ለሊት ላይ በተደረገው የድምጽ አሰጣጥ ስነ ስርዓት 228 ለ206 በሆነ ድምጽ የባይደንን ረቂቅ በመደገፍ ለወራት ሲሟገቱ የነበሩ የዲሞክራቱ ፓርቲ አባላት ድል አድርገዋል። በዚህ መሰረት የባይደን አስተዳደር እጅግ ግዙፍ የተባለውን የአሜሪካ አውራ ጎዳናዎችን፣ የባቡር ሀዲዶችንና ሌሎች የመጓጓዣ መሰረተ ልማቶችን የማሻሻያ መርሃ ግብር ይቆጣጠራል። ባይደን ይሄ መርሃ ግብር ስራ እንደሚፈጥርና ተወዳዳሪነትን እንደሚያበረታታ ቃል ገብተዋል። አድማጮች ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ጤና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ጥቅምት 26 2014 ዓ.ም ምረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ለምሽቱ ወደ ያዝ ነው የመጀመሪያ ዝግጅታችን እንለፍ። ከተጀመረ አንድ አመት የሞላው ጦርነት በሀገሪቱ ላይ ሰፊ የሆነ ማህበራዊ፣ ምጣኔ ሀብታዊና ስነ ልቦናዊ ጫና እያሳደረ ይገኛል። የኢትዮጵያ መንግስት ግጭቱን ለማስቆም የሀገሪቱን ህልውና ለመታደግ በሚል ያወጣው በመላው ኢትዮጵያ ተፈጻሚ የሚሆነው የአስቸኳይ ጊዜ አዋጅ በህዝብ ተወካዮች ምክር ቤት ባለፈው ሳምንት ጸድቋል። አዋጁ ከጥቅምት 23 ጀምሮ ለስድስት ወራት ተግባራዊ እንደሚሆን የተገለጸ ሲሆን አዋጁን ለማስፈጸም በጠቅላይ ኤታማዦር ሹም የሚመራ የአስቸኳይ ጊዜ መምሪያ እዝ መቋቋሙም ይታወሳል። ኤደን ገረመው አዋጁንና የኢትዮጵያን ሁኔታ በተመለከተ አስተያየት ከሰጡ ከሶስት ወጣቶች ጋር ቆይታ አድርጋ ተከታዩን አስተናግዳለች።
ይግዛ አባዬ የ26 ዓመት ወጣት ሲሆን በምህንድስና ተመርቆ ስራ ከጀመረ ገና አንድ ዓመቱ ነው። ነዋሪነቱ በጎንደር ዙሪያ ሲሆን ጦርነቱ ስላስከተለበት ጫና እንዲህ ይላል።
የጦርነቱ መስፋፋት በቃ እንዲኖረን ነው ከበየ ቦታ በሁለቱም ክልል ያሉ ሰዎች እንዲሁም በሶስቱ ማለሁን እሱ ያሉ ሰዎች አሁን በጣም በራብ ይሰረኝናለ። አሁን ያለ በጣም አስቸጋሪ ነው። ከሞቱም ይኖራል ብዙ በራብ ምክንያት ጠዋት ምክንያት ሞት ምናምን ያን ነገር ነው የሚያሳስበታል። እስካሁን ከሁሉ ነገር በጣም ተወደዋል። ሽንኩርት እንኳን አሁን 50 ብር ግብቷል። የተባለው ለኪሎ አምና አሁን 10 ብር 15 ብር ስንገዛ የነበረው አሁን 50 ብር ግብቷል የተባለ ነው። በርበሬ በጣም ተወደዋል። 300 ብር።
ሌላዋ የአዲስ አበባ ዩኒቨርሲቲ የ4ኛ ዓመት የህግ ተማሪ ሆነችው በጸሎት ከፈለኝ የኑሮ ውድነት እንዲሁም ሌሎች ጫናዎች ቢኖሩም በአሁን ሰዓት በተለይም በሰሜኑ የሀገሪቱ ክፍል ሰላም በማጣት ውስጥ የሚሰቃዩ ዜጎች በመኖራቸው እሷ እለት እለት በሰላም ወጥታ መመለሷን ከነሱ ጋር በማነጻጸር የሰላም ዋጋዋ ከፍተኛ መሆኑን ትናገራለች።
በጦርነት ምክንያት የኑሮ ውድነት በጣም እየናረ ነው ያለው እና ይሄ ደግሞ ያው ሁሉም የሀገሪቷ ክፍል ላይ ነው እየታየ ያለው ማለት ነው። ስለዚህ እንደማንኛውም ሰው ከዛሬ ነገ ደግሞ የራሱ ነገር ነው ሁሉ እየመጣለው። ምንም አይነት ነገር ለመግዛት ለመገበያየትም ዋጋ በጣም እየናረ ሲመጣ ያስጨንቃል። እንዴት ነው መቀጠል የሚቻለው የሚለው ነገር ማለት ነው። ግን ያው እኔ ደግሞ የሚሰማኝ ከጫናው በላይ ደግሞ አዲስ አበባ ውስጥ እንደዚህ ከተማ ላይ ራሱ ወጥቶ መግባት መቻል፣ በሰላም ወጥቶ መግባት መቻል በጣም ትልቅ ፕሪቪሌጅ እንደሆነ ይሰማኛል። ምክንያቱም ይህን ማድረግ የማይችሉ ብዙ ሰዎች ስላሉ አሁን ሀገሪቷ ውስጥ ባለው ሁኔታ ምክንያት ማለት ነው። አሁን በጦርነቱ አካባቢ ያሉ እንደ መቀሌ፣ በአማራ አካባቢ በተለያዩ አካባቢዎች ሰዎች የተፈናቀሉ ብዙ የተገደሉ ነው። ተማሪዎች ከትምህርታቸው ገበታ ላይ ተነስተዋል። ስራቸውን ለማቋረጥ የተገደሉ ሰዎች አሉ። በብሔራቸው ምክንያት ፕሮፋይል የሚደረጉ ሰዎች አሉ እና ያ ነገር ዘበይ መስከን በኔም በቤተሰብ ላይ እስካሁን አልተከሰተም። ግን በጓደኞቼ በጎረቤቶቼ የማየው ነገር በጣም ያሳዝነኛል።
በዩኒቨርሲቲ አካባቢ ያለው ድባብ ከበድ ያለ ነው ስትል የምትገልጸው በጸሎት የመፍትሄ አካል ለመሆን ምን ማድረግ እንዳለባት ባለማወቋ በስጋት ውስጥ ነው ያለሁትም ትላለች።
ያለ ብዬ ማስበው በእኔ ላይ ፐርሰናል ያለ ብዬ ማስበው ጫና ትምህርት ቤት ያው ዩኒቨርሲቲ አካባቢ ደግሞ ያስፈራል። ምክንያቱም ምንም ነገር ሲነሳ ብዙ ጊዜ ከተማሪ ነው የሚጠበቀው አይደለ? ያው ወጣቱም ብዙ የወጣቱ ያለው ትምህርት ቤቶች ዩኒቨርሲቲ ስለሆነ ማለት ያው አዲስ አበባ ዩኒቨርሲቲ ከሌሎች ዩኒቨርሲቲ ይሻላል። ብዙ ጊዜ አሁን ከዚህ በፊትም እንደዚህ አንዳንድ ብጥብጦች እንደዚህ ረብሻዎች ሲነሱ አዲስ አበባ ዩኒቨርሲቲ ብዙ የተረጋጋ ነው ከሌሎች ከምንሰማቸው ከክፍል ሀገር ካሉ ዩኒቨርሲቲዎች ማለት ነው። ግን ያለው ድባብ አሁን በክፍል ውስጥም ያለው ነገር ደግሞ እንደ ህግ ተማሪ ያው ለፖለቲካውም ለሀገር ተሆነ ዜካም ቅርብ ስለሆነ ያው ቴንሽኑን ሲል ታደርጋለሽ ክላስ ካሉ ተማሪዎች አንስቶ ማለት ነው። ያ ደግሞ ያው ሪዘርቭ እንድትሆኝ ሳብሽን ደግሞ እንደዚህ በግልጽ እንዳትገልጂ ያደረግሻል። ግን ያው ይሄ ደግሞ ጊዜ እስኪያልፍ ድረስ ማድረግ ያለብኝ ነገር እንደሆነ ይሰማኛል። ያው ጫና ቢኖረውም ሚስኩ ከባድ ስለሆነ ስጋቱ ከባድ ስለሆነ ማለት እንጂ ከዛ ውጭ በአዲስ አበባ ዩኒቨርሲቲ ላይ ይህን ያለ የተጋነነ ነገር እስካሁን ድረስ አላጋጠመኝም። ከዛም በላይ ደግሞ ወደፊትስ የገበያው የስራው ማርኬት ምን ይመስላል? ስራ የሚባል ነገር ካለ ወይ? ሀገሪቷ እንዴት ነው የምትቀጥለው? ሀገር ውስጥ ትሆናለች ወይ የሚለው ነገር ያሳስበኛል እንደ ማንኛውም ዜጋ። ከዛም በላይ ደግሞ ያው ነገ ጠዋት ተመርቆ ወደ ስራ መግባት እንደሚፈልግ ተማሪ ማለት ነው። ያ ስጋት አለ። ግን ያው ምንም ሶሉሽኑ ኬት ማን ሊሰጠኝ እንደሚችል እኔም ሰው የሶሉሽኑ አካል መሆን ፈልግ ደግሞ ከምን መጀመር እንደሚችል ለማለቅ ከስጋቱ ጋር መቆየት ነው ማለት ነው።
በጸሎት ምንም እንኳን የአስቸኳይ ጊዜ አዋጁን በግሏ ባትስማማበትም ጠብቀው እንደነበረ ግን ትገልጻለች።
የአስገዳጅ ጊዜ አዋጅ ኢንስቲትዩት ኢመርጀንሲውን የሰማሁት ዛሬ ጠዋት ነው። እንደውም ጓደኞች የነበሩ የነገሩኝ እና እውነትን ለመናገር አላስደነገጠኝም። ማለት ምናልባት የጠበቁት ነገር ስለሆነ ሊሆን ይችላል። ያው እየተባባሰ የመጣ ነገር ስለሆነ እዚህ ደረጃ ላይ ይደርሳል ብዬ ወረድ አስቤው ነበር እና ያስደነገጠኝ ነገር አይደለም። ግን ሁኔታ በጣም ያሳዝናል። አሁን ያለውን ነገር ለመጠበቅ በቃ ወይም ደግሞ ነገ ጠዋት ይቺ ሀገር ሀገሩን እንድትቆይ ለማድረግ የተቻለውን ሁሉ ማድረግ አለበት ብዬ አምናለሁ። የሚከተላቸውን መንገዶች ሁልጊዜ ባልስማማባቸውም ለምን እንደተደረገ ይገባኛል።
ሌላው ስሙና ማንነቱ እንዳይገለጽ የጠየቀ ወጣት በግንባታ ስራ ላይ እንደሚገኝ ገልጾ ጦርነቱ ስራ በማቀዝቀዙ የሰራተኛ ደሞዝ መክፈል እንዳልቻሉ በመግለጽ ይህም የሰራተኞቹንና የአጋሮቹን ቅስም እየሰበረ ነው ይላል።
እንደ ግለሰብ ያው መሰረታዊ ነገር ጦርነት ማንኛውም ሰው ማፈናቀሉ መጉዳቱ የማይቀር ጉዳይ ነው። አንዳንዱ ሊሞት ይችላል፣ ከንግዱ ሊፈናቀል ይችላል። እኛ ንግዳችን ደክሟል፣ ኢኮኖሚው ወድቋል፣ ሰራተኛ ደሞዝ ለመክፈል በማንችልበት ደረጃ ላይ ነው እንትን የምናደርገው። ያ ነው ያለው እና እየታገልን ነው ነገሮችን እንትን ለማድረግ። ስለዚህ ጦርነቱ ፎር ሹር ያው ጎድቶናል።
የአራተኛ አመት የህግ ተማሪ ሆነችው በጸሎት እሷና ጓደኞቿ ስደትን ባያስቡትም በዩኒቨርሲቲ አካባቢ ግን ወጣቶች ስደትን እንዳማራጭ እያንሸራሸሩት መሆኑንም ገልጻ እሷ ግን ሁኔታውን እስከመጨረሻው ለማየት ወሰኗን ትገልጻለች።
እዚህን ተሳብ ያላችሁ ሰዎች አቃለው እዚህን ተሳብ ካላችሁ ሰዎች ጋር ተወያይቼ ተፈቃቀለ በዚህ ጉዳይ ግን ሀገር ለቆመጣት ለኔና በቅርብ ያሉ ጓደኞች እንደመስተሄ አላይ ነው እንደምስቴ መልሶች ለምን እንደሚያስ ይገባኛል ግን አሁን ላይ አሁን በቃ ኮቪድ ተገባበት ጊዜ ጀምሮ ሀገራችን ቸኩን ዓለም ላይ ተፈጠረ ነገር ያየ ነው አይደለ ስለዚህ ከሀገሬ ወጣ የተሻለ ነገር ያጋጥመኛል ቢላም ስለዚህ ጊዜ ሲያልፍ ድረስ እኔ በግሌ በማምነው ደፈጣሪ ከመጣለው ውጪ ያለውን ጋፋፋ ብሬ ከቤተሰቦቼ ከጓደኞቼ ከባለቤቶቼ ጋር ጋፈጣው እንጂ ምርጫ ማረገው ሀገር ለቆመጣ መስቴ ነው ቢላም።
ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች እንድትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የቀዳሜ ምሽት ዝግጅታችን ነው። ወደ ተከታዩ ዘገባ እናልፋለን። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኒስኮ አስተባባሪነት በየአመቱ የሚዘከረው ዓለም አቀፍ የሚዲያና የመረጃ አስተምህሮ ሳምንት ግሎባል ሚዲያ ኤንድ ኢንፎርሜሽን ሊትሬሲ ዊክ ለ10ኛ ጊዜ ባለፈው ሳምንት ተከብሯል። የመገናኛ ብዙሃንና የመረጃ ፍሰት ስኬቶችና ተግዳሮቶች የተወሰኑበትን ይሄንን ሳምንት ለቁም ነገር ለማዋል ተተንቀሳቀሱ ኢትዮጵያውያን በወጣቶች የሚመሩ ተቋማት መካከል አንዱ ሀቅ ቼክ ነው። ሐሰተኛ መረጃዎችን በመዋጋት ተግባር ላይ የተመሰማራው ተቋም ኢትዮጵያውያን በዘርፉ ውስጥ ሊያቋቁሟቸውና አፋጣኝ እርምጃ ሊወስዱባቸው የሚገቡ ጉዳዮችን በሳምንቱ ሲያስገነዝብ ሰንብቷል። ከዚህ ጋር በተያያዘ ተጨማሪ ሐሳቦችን ለማንሳት ያሰበው ሀብታሙ ስዩም በተቋሙ ውስጥ በዋና የመረጃ አጣሪነት ዘርፍ በማገልገል ላይ ከምትገኝ ወጣት ጋር አጭር ቆይታ አድርጓል።
ሮቦት አያሌው ይባላል። ሀክ ቼክ በሚባል የመረጃ አጣሪ ተቋም ውስጥ በሊድ ፋክት ቼከርነት ወይም ደግሞ ሀቅ አጣሪ ወይም የማጣራት ስራውን በመምራት ነው የምሰራው።
እንግዲህ ዓለም አቀፍ የሚዲያና የመረጃ አስተምሮት ሳምንት ከሰሞኑ እየተከበረ ይገኛል። ለምን እንደሚከበር በጥቂቱ መጀመሪያ እንነጋገር። እነማን እንዲያከብሩት ውስጥ የተመረጠ ሳምንት ነው?
ዓለም አቀፍ ደረጃውን ለ10ኛ ጊዜ ነው እየተከበረ ያለው። ያው በዩኔስኮ አነሳሽነት ወይም ደግሞ ዩኔስኮ ነበር ያንን ቀን እንዲከበር ያሰነው። ሶ አንድ ሳምንት ሙሉ ከኦክቶበር 24 እስከ ኦክቶበር 31 እስከ እሁድ ድረስ የተከበረ ይገኛል። በዚህ አመት ደግሞ የሚከበርበት መሪ ቃሉ ሚዲያ ኤንድ ኢንፎርሜሽን ሊትሬሲ ፎር ዘ ፐብሊክ ጉድ ወይም ደግሞ የሚዲያና የመረጃ አጠቃቀም ንቃት ለህብረተሰብ ጥቅም በሚል መሪ ቃል ነው የተከበረ ያለው። አሁን ላይ አለማችን በተለይ ዲጂታልም እየሆነን ከመምጣቱ አንፃር ማንበብና መጻፍ ወይም ኖርማል ሊትሬሲ የምንለው ብቻ በቂ አይደለም። የሰው ልጅ እያንዳንዱ የዕለት ተዕለት እንቅስቃሴውን በመረጃዎች ላይ በሚዲያዎች ላይ ተመርኩዞ ነው እያንዳንዱ እንቅስቃሴውን እየመራ ያለው። ስለዚህ ያንን ደግሞ በእውቀት ላይ ተመስርቶ በንቃት ላይ ተመስርቶ መረጃዎቹን ራሱ መርምሮ አጣርቶ መጠቀም ስላለበት ያንን አዌርነስ ለመፍጠር ወይም ደግሞ የዛን ንቃት ለማነሳሳት ተብሎ ነው የሚከበረው ማለት ነው።
የተሳሳቱ መረጃዎች ስርጭት ባየለበት ማህበረሰቡ በመረጃ ሩምታ በሚቸገርበት ባሁን ሰዓት ይህን ሳምንት ማክበሩ ምን ያክል አስፈልጊ ነው? እናንተስ ሳምንቱ በቁም ነገር እንዲገባደድ ምን የተለየ ነገር አደረጋችሁ?
እኛ ያው ሳምንቱን እንደ ሀገር ደረጃ በብዛት ወይም ደግሞ እንዲ ካምፔን ተደርጎ እየተከበረ አልነበረም። ብዙም ጉዳዩም እንደምታውቀው ብዙም ትኩረት ያላገኘ ጉዳይ ነው። የሐሰተኛ መረጃ መስፋፋት፣ የሚዲያ አጠቃቀም ንቃት የምንለው ኢሹ ብዙም የሚወራበት ወይም አቴንሽን የሚሰጠው ጉዳይ አይደለም እኛ ሀገር ላይና ያንን ከመቀየር አንፃር ሀቅ ቼክ ያቅማችንን በ አጥር ጊዜ ውስጥ በራሳችን የተለያዩ መንገዶችን በመጠቀም አዌርነስ ክሬት ለማድረግ ሞክረን ነበር። ከነዛም ውስጥ ያው ኖርማሊ እስከዛሬ መረጃዎችን ስናጣራ ወይም ፋክት ቼክ ስናረክ ሰው ደግሞ እንዴት እነዛ መረጃዎች መልሶ ማጣራት እንደሚችል የተለያዩ በኢንፎግራፊክስ መልክ ኦዲዮ ቪዥዋል በተለይ ዩቲዩብ ላይ የተለያዩ ፕራክቲካል የሆኑ ቲፖችንም እንሰጥ ነበር። መረጃዎችን ሰዎች እንዴት ማጣራት እንደሚችሉ ሎችን እንዴት ማጣራት እንደሚችሉ ምናምን ማለት ነው። እና በዚህ ሳምንትም ያንን በይበልጥ በስፋት እየሰራንበት ነበር ያሳለፍነው። ከዛ በተጨማሪ የተለያዩ ብሮሸሮችን አሳትመን ለአውትሪች ወተን ነበረ ለህብረተሰቡ አዲስ አበባ ውስጥ አንዳንድ አካባቢዎች ላይ እየተዘዋወርን እነዚህን ብሮሸሮች በማደል ሰው ደግሞ ምን አይነት የመረጃ አጠቃቀም ሁኔታ ወይም ንቃት አለው የሚለውን አንዳንድ ሰዎችን እየጠየቅን እያነጋገርን አሳልፈን ነበረ። ሌላኛው ፌስቡክ ላይ ኦንላይን ትሬኒንግ ፌስቡክ ላይ ላይቭ የሚስተላለፍ ኦንላይን ትሬኒንግ አዘጋጅተን ነበረ በሀቅ ቼክ ሶሻል ሚዲያ ፔጅ ላይ። በዛም መረጃ እንዴት ማጣራት ይችላል፣ ምስሎችን እንዴት ማጣራት ይችላሉ የሚለውን አጠር ያለ ትሬኒንግ ይሄ ቤዚክ የምንለውን መሰረታዊ የፋክት ቼኪንግ እውቀት እንዲኖራቸው ህብረተሰቡ ስልጠናን አዘጋጅተን ነበረ። ሌላኛው ደግሞ ክለብ ሃውስ በሚባል አሁን ላይ ትሬንዲንግ የሆነ የመጣ አንድ አፕሊኬሽን አለ በኦዲዮ ሰዎች ዲስከስ የሚያደርጉበት። እዛ ላይ የተለያዩ ባለሙያዎችን ኢትዮጵያ ውስጥ ሚዲያ ሊትሬሲ ላይ እየሰሩ ያሉ ተቋማትን የሚወክሉ ባለሙያዎች እንዲሁም ደግሞ የዩኒቨርሲቲ አስተማሪዎችንም ጭምር ከኛም የተወጣጡ የተለያዩ ፋክት ቼከሮችን በመጨመር ዲስከሽን አድርገን ነበር። እሱም ለፐብሊኩ ክፍት ነበር እና እዛም ላይ ተሳተፉ ሰዎች ነበሩ። በቴሌቪዥኖችም እንዲሁም ደግሞ በሬዲዮ ፕሮግራሞችም ላይ የተለያየ ነገር በማድረግ ይሄ ስለ ሚዲያ ሊትሬሲ ስለ ፋክት ቼኪንግ እንዲሁም ደግሞ ስለ ሐሰተኛ መረጃ ሰው ንቃት እንዲኖረው ወይም ደግሞ እውቀት እንዲኖረው የተለያየ ጉዳዮችን በማድረግ አሳልፈናል።
ረሆቦት እንደምታውቂው በሐሰተኛ መረጃዎች ስርጭትና በመሳሰሉት ችግሮች ከተፈተኑት ሀገራት መካከል አንዷ ኢትዮጵያ ናት። ጥቂት የማይባሉ ኢትዮጵያውያን በቂ የሚዲያና የመረጃ ንቃተ ህሊና ስለሌላቸው መልካም እድሎቻቸውን እያጡ እንደሆነ ይነገራል። ሀገሪቱ ያለችበትን የእርስ በርስ ግጭትን በማጋጋል ደረጃ ያለውን አስተዋጽኦም የሚያነሱ አለ። ይህን ለማስተካከል በሀገር ደረጃ ምን መደረግ አለበት ብለሽ ትመክሪያለሽ? እናንተ እንደ አንድ ተቋም በወጣቶች እንደሚመራ አንድ ቡድን የራሳችሁን ይህን ያክል እንቅስቃሴ አድርጋችኋል። በሀገር ደረጃ በህዝብ ደረጃ መታሰብ የሚገባቸው ጉዳዮች ምን አይነት ናቸው?
አዎ በጣም እንዳልኩ እኛ ሀገር እንደ ሌክዠሪ አሁን ላይ በተለይ ስለዚህ ጉዳይ ስታወራ አንዳንዴ እንደ ሌክዠሪ የሚታይበት ሁኔታ ነው ያለው። ሰው ኦሬዲ የራሱን ጥግ ይዞ የራሱን የኢንፎርሜሽን ሶርስ ይዞ እነሱን እንኳን ሳያጣራ የሚወስድበት አንድ ነገር ፌስቡክ ላይ ወይም ደግሞ ሶሻል ሚዲያ ላይ ከወጣ እውነት አርጎ የሚወስድበት ሁኔታ ነው ያለው እና አንደኛ መደረግ ያለበት ኢሹ መሆን አለበት። የተለያዩ ተቋማት የሚመለከታቸው አካላት በሙሉ ስለ ጉዳዩ ሊያወሩ ስለ ጉዳዩ እነሱ ራሱ እውቀት ሊኖራቸው ይገባል። ሌላኛው ካሪኩለም ውስጥ በተለይ ያደጉት ሀገራትን በምንመለከትበት ጊዜ እነ ፊንላንድን እነ አሜሪካን በምንመለከትበት ጊዜ የትምህርት ካሪኩለም ውስጥ ገብቶ በተለይ ከልጅነት ጀምሮ ሁሉ እየተሰራበት ያለበት ሁኔታ ከኢሊመንተሪ ስኩል ጀምሮ ስለ ሚዲያ ሊትሬሲ ስለ ሚዲያ ስለ መረጃ አጠቃቀም እየተማሩበት ያለበት ሁኔታ ነው ያለው። እኛ ሀገር ግን ኢቭን የጆርናሊዝም ስኩል ውስጥ ራሱ ለጋዜጠኞች ራሱ ትምህርቱ እየተሰጠ አይደለም እና እሱ መቀየር አለበት። የትምህርት ፖሊሲያችን ፖሊሲ ሜከሮች ስለዚህ ጉዳይ በደንብ ሊያስቡበት ሊሰሩበት ይገባል። ሌላኛው እኚህ ሴሶች የተለያዩ በተለያዩ ጉዳይ ላይ ተቋቋሙ ሲቪል ማህበራትም በጉዳዩ ላይ ትኩረት ሰጥተው በደንብ ኢንቨስት እያደረጉ ሪሶርሳቸውን የሰው ኃይልን ከማብቃት አንጻር፣ ኤክስፐርቶችን ከማብቃት አንጻር፣ ጋዜጠኞችን ከማብቃት አንጻር ለዚህ ጉዳይ በደንብ መስራት አለባቸው ብዬ አስባለሁ። ይሄ ደግሞ ብቻ የሚሰራ ወይም ደግሞ እንደ ሀቅ ቼክ ባሉ ተቋማት ብቻ መሰራት ያለበት ፋክት ቼከሮች ብቻ መሰራት ያለበት ጉዳይ ሳይሆን ሁሉም በትብብር ሊሰራበት የሚገባ ጉዳይ ነው። ሌላኛው ምን መሰለ ኖርማሊ አሁን ኢትዮጵያ ውስጥ ቤዝ ያደረጉ የሀገር በቀል ፋክት ቼከሮች ራሱ ሀቅ ቼክን ጨምሮ ከዛ ውጭ በጣት የሚቆጠሩ ናቸው እና እንደዚህ አይነት ኢኒሽቲቭዎች ሊበረታቱ ሊበዙ ይገባል። ምክንያቱም ምንም እንኳን ይሄ ፋክት ቼኪንግ የምንለው ወይም መረጃ ማጣራት ሙሉ ለሙሉ መፍትሄ ባይሆንም ግን ደግሞ ህብረተሰቡ ዘንድ ኩዌስችን ማድረግ እንዲጀምር ህብረተሰቡ ለካ እንደዚህም አለ ለካ ሐሰተኛ መረጃም አለ የሚለውን አዌርነስ ለመፍጠር በተለይ በጣም ትልቅ አስተዋጽኦ ያበረክታል። እንደዚህ አይነት መረጃ አጣሪዎችና እንደኛ አይነት መረጃ አጣሪዎችን በደንብ ሊደገፉ በደንብ ትኩረት ሊሰጣቸው እንዲሁም ደግሞ ሊበዙ ይገባል። ያው ከመንግስትም ህብረተሰቡን ሪች ማድረግ ብዙ አጋጣሚ በተለይ እኚህ ስቴት ኦንድ የሆኑ ሚዲያዎች በተለያየ የርሳት ሰጥተው ስለ ጉዳዩ በደንብ ሊያወሩበት ስለ ጉዳዩ በደንብ ሊሰሩበት ይገባል።
እጅግ በጣም አመሰግናለሁ። ሮቦታ ያለው ሀቅ ቼክ በተሰኘው የመረጃ አጣሪ አውታር ውስጥ በዋና አጣሪነት በባልደረባነት ትሰሪያለሽ። ዓለም አቀፍ የሚዲያና መረጃ አስተምሮት ሳምንት ግሎባል ሚዲያ ኤንድ ኢንፎርሜሽን ሊትረሲ ዊክ አስመልክተሽ ሀሳብሽን ስላቀበልሽን በእጅጉ አመስጋኞች ነን። መልካም ምሽት ይሁንልሽ።
እኔም አመሰግናለሁ።
ሀብታሙንና እንግዳውን እናመሰግናለን። ወደ ተከታዩ ዘገባችን እንውሰዳችሁ። ወደ ደቡብ ክልል ነው የምናልፈው። የኢትዮጵያ ህገ መንግስትና የክልሉ ህገ መንግስት ተጥሶ በምርጫው የተሸነፉ ፓርቲ አባል የኮሬን ህዝብ ወክለው የፌዴሬሽን ምክር ቤት አባል ሆነው ተሰይመዋል ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የደቡብ ክልል መንግስትን ከሷል። በፌዴሬሽን ምክር ቤት ወኪል የነበሩት በምርጫው አሸንፎ የክልሉ ምክር ቤት አባል የሆነ አሊያም ምክር ቤቱ ከውጪ በቀጥታ የሚያስመርጥ መሆን ሲገባው የተወከለው ግን በክልሉ መንግስት የተመረጠ ወረዳውን የማይወክል ግለሰብ ነው ሲሉ ወቅሰዋል። በሐዋሳ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰር ሽመልስ አሻግሬ ህጉ መጣሱን ገልጸው የክልሉ ምክር ቤት እርምጃ መውሰድ እንዳለበትና የህገ መንግስት ትርጉም መጠየቅ እንደሚቻል ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ ያስደምጠናል።
በደቡብ ክልል አማሮ ልዩ ወረዳ የኢዜማ ፓርቲ ሰብሳቢ አቶ አብርሃም አለማየሁ ህገ መንግስት ተጥሷል ሲሉ አንቀጽ ጠቅሰው ቅሬታቸውን ለቪኦኤ ገልጧል።
የፌዴራል ህገ መንግስት አንቀጽ 61 ንዑስ አንቀጽ 3 እና የደቡብ ህገ መንግስቱን በጣሰ ሁኔታ ስለተፈጸመብን ነው። ይህንን ነው እንግዲህ ለመክሰስ የቻልነው። ምክንያቱም ህዝቡ በመረጠው ልክ የራሳቸው መብት መጠቀም አለበት። በዛ ልክ ማይሆን ከሆነ ለምንድን ነው ህዝቡ የመረጠው የሚል ሀሳብ ነበረ። አሁንም ህዝቡ የሚፈልገው ነገር ዛሬም ነገም የራሳቸውን የመረጡትን ሰው በቦታው ለመላክ ነው ህዝቡ የሚፈልገው። በዛ ልክ ካልሆነ ምርጫ ምን አስፈለገ ነው? ምርጫም አያስፈልግም። በዚች ሀገር ላይ እናመጣለን የምንለው ዲሞክራሲም የህዝብ መብት የሚባለው አብላጫው የህዝብ መብት ተብሎ እስከዛሬ የነበረው ነገርም ተግባራዊ ስለማይሆን በትክክል በተባለው ልክ አንቀጹና ህጉ በሚፈቅደው ልክ ነው መሆን ያለበት የሚል ነው። የህዝቡም አቋም ይሄ ነው።
ህግ ጣሱ ብለው ፓርቲያቸው እየከሰሰ ያለውም የክልሉ ህግ አውጪዎችና አስፈጻሚዎች እንደሆኑም ሰብሳቢው ተናግሯል።
የደቡብ ምክር ቤት ነው በዋናነት የደቡብ መንግስትና ቀጥሎም ደግሞ በአማሮ ላይ ያለው የብልጽግና ፓርቲ ተግባር ነው። ሁለቱም አንድ ላይ በመሆን ነው ይህንን በህዝብ ላይ እንዲህ አይነት ተግባር የፈጸሙት። ሁለቱ በመናበብ የሰሩት ስራ ነው።
በመሆኑም ህዝቡ የመምረጥና በመረጠው የመመራት ህገ መንግስታዊ መብቱ እንዳልተከበረ ማስታውቋል። ድርጊቱ በዲሞክራሲ ባህል ግንባታ ላይም እንቅፋት የሚሆን አድራጎት ነው በማለትም ፓርቲያቸው ኮንኗል።
ህዝቡ ነው ያቀረበው። እንደ መስሪያ ቤት ወይም እንደ ፓርቱ በነው ፊርማ የወጣ ቢሆንም የህዝብ ጥያቄና
በክልሉ መንግስት ላይ የቀረበውን ክስ በተመለከተ ማብራሪያ እንዲሰጡ ወደ ተለያዩ የክልሉ የመንግስት ባለስልጣናት የእጅ ስልክ ላይ ቢደውልም ባለስልጣናቱ በሚያቀርቧቸው የተለያዩ ምክንያቶች የተነሳ አልተሳካም። ዳሩ ግን ማንነታቸው በመገናኛ ብዙሀን እንዲገለጥ ያልፈለጉ አንዳንድ የክልሉ ምክር ቤትና የብልጽግና ፓርቲ ባለስልጣናት የክልሉ ርዕሰ መስተዳድር የፌዴሬሽን ምክር ቤት አባላትን ዝርዝር ለምክር ቤቱ አቅርበው ሲያስጸድቁ በክልሉ ምክር ቤት የብሔረሰቡ ተወካዮች መቃወም ሲገባቸው በሙሉ ድምፅ ጸድቋል ሲሉ መልሰው ትችት አዘል ሀሳብ ያቀርባሉ። አክለውም ምርጫውን ያሸነፈ ፓርቲ ብሔረሰቡን በፌዴሬሽን ምክር ቤት ይወክላል የሚል ዝርዝር ጉዳይ በህገ መንግስቱ ላይ አልተቀመጠም ሲሉ የመከራከሪያ ነጥብ ሰንዝረዋል። ኢዜማን ወክለው ተወዳድረው በማሸነፍ በክልሉ ምክር ቤት ብሔረሰቡን ከወከሉ የምክር ቤቱ አባላት ውስጥ አስተያየታቸውን ለቪኦኤ ሰጡት አቶ ዘናኒ ሀዱላም በዚህ ሀሳብ አይስማሙም። እስካሁን በተደረጉ አምስቱ ምርጫዎች የፌዴሬሽን ምክር ቤት አባላት ሲመረጡ የነበረው ከክልሉ ምክር ቤት አባላት ነበር ሲሉም የቀረበውን የመከራከሪያ ሀሳብ አጣጥለዋል። ይልቁንስ አለ ብሎ ያሰቡትን የህግ ክፍተት ወደሚፈልጉበት አንሻፈው በመተርጎም አላማቸውን ለማሳካት ተጠቅሟል የሚሉት
ከዛ ፈንግጠን ግን በራሳችን ተነስተን ከምክር ቤቱ ዲሲፕሊን ውጪ ተነስተን ይሄ ምክር ቤት እንዴት ነው አካሄዱ የሚለውን ቅሬታ እስከ ማቅረብ ድረስ ደርሰናል። እሱ ብቻ ሳይሆን ኋላ ላይ ጉባኤው ከተበተነ በኋላ ኢንፎርማሊ በሆነ መልኩ መድረክ ላይ ሄደን የተከበሩ የምክር ቤቱን አፈ ጉባኤ ወይዘሮ ፋጤ ሰርሞሎን ጠይቀን እኔ ህገ ወጥ ነው ህገ መንግስታዊ ጥሰት ተፈጽሟል የሚለውን ጠይቀን አው በቃ ተሻሽሏል የሚለው መልስ ነው የሰጡን። በሚቀጥለው ስቴፕ ላይ ነው በኢዜማ ፓርቲ ጽህፈት ቤት በኩል ህጋዊ ሌጋል ፕሮሲጀር ተከትሎ ጥያቄዎች እንዲሄዱ ወደሚመለከቱ አካላት እንዲደርሱ የማድረግ ስራ እኛ በሰጠናቸው መረጃ ነው። ፓርቲም እንደ ፓርቲ ጽህፈት ቤት ያማሮ ዜማ ጠቅላላ ጉባኤም ጠርቶ እንደዚህ አይነት አካሄድ ላይ ያለ። በወቅቱ ግን እኛ ዝም ብለን አልተውንም።
በአዋሳ ዩኒቨርሲቲ የህግ ትምህርት ክፍል ረዳት ፕሮፌሰር ሽመልስ አሻግሬ የኢፌዴሪ ህገ መንግስት አንቀጽ 61 እና የፌዴሬሽን ምክር ቤት ውክልና ኃላፊነት የሚደነግገው አዋጅ 251 አንቀጽ 47 መጣሳቸውን ገልጧል።
ብሔረሰቦች አንድን የምርጫ ክልል በአብዛኛው አንድ ብሔረሰብ የሚወክል ከሆነ ቀጥታ የዛ ብሔረሰብ ወኪል ይላካል። ግልጽ ነው። በሌላ በኩል ግን ለምሳሌ አሁን እንዳጋጠመ አይነት ሌላ ፓርቲ የሚያሸንፍ ከሆነ ብታንዳ ካለው ፓርቲ ውጭ ያለ ሌላ ፓርቲ የሚያሸንፍ ከሆነ ለምሳሌ ኢዜማ ነው አሁን ጥያቄው ላይ ያለው። አማራ አካባቢ የተመረጠው ኢዜማ ነው። ስለዚህ የምርጫ ክልል ጠቅላላ የመረጣቸው የአንድ ፓርቲ አባላት ከሆኑ ከሌላው ፓርቲ የሚላክበት የሚለውን አይኖርም። ስለዚህ አሁን ተነሳው መከራከሪያ ሀሳብ የሆነው የክልል ምክር ቤቶች ይልካሉ ስለተባለ 100% ነጻ ናቸው ማለት ነው። ህዝቡ የመረጠው ብቻ ነው መላክ የሚቻለው የሚል እምነት አለ።
የተፈጠረውን ክፍተት ለማረምና ችግሩን ለመፍታት የክልሉ ምክር ቤት የርምት እርምጃ መውሰድ እንዳለበትም ተናግሯል። ካልሆነም የህገ መንግስት ትርጉም መጠየቅ እንደሚቻልም አስገንዝቧል።
አሁን ተደርጎ አይነት የሚፈጠር ከሆነ ሁለት አማራጮች አሉ። እኛ ክልል ምክር ቤት አቦካው ፌዴሬሽን ምክር ቤት በአመት በቴ ስለሚሰበሰብ ከቀጣዩ ስብሰባ አስቀድሞ በ6/3 ማን የዚህ ብሔረሰብ ተወካይ ይዘው ማስተካከል ይችላል። ስለዚህ የማስተካከያ ጊዜ ስላለው የደቡብ ክልል ምክር ቤት ህዝቡ የመረጠውን የትኛውን ፓርቲ አባል ይሆን ያንን መላክ ይገደዳል። ነገር ግን ይህን አድርጎ የማይገኝ ከሆነ ህዝቡ የፌዴሬሽን ምክር ቤት ይህንን ለክልል ምክር ቤቶች የተሰጠውን ስልጣን በህገ መንግስት ትርጉም ማስጠየቅ ይችላል ማለት ነው። ማስጠየቅ ማለትም ማለት ነው ክልል ምክር ቤቶች መርጠው ይልካሉ ማለት ከተመራጮቹ መሀል ህዝቡ ከመረጣቸው ሰዎች መሀል ማለት ነው ወይስ እንደፈለገው ከፓርቲ መንግስት ከመሰረተው ፓርቲ መላክ ይችላል የሚል የህገ መንግስት ትርጉም ማስጠየቅ ይችላል የተሰማለው። ስለዚህ ያ በጣም በፍጹም ክትል አይደለም፣ የተመረጠ ፓርቲ አይደለም። ስለዚህ ህዝቡንም ይወክላል ተብሎም ስለማይገመት ወደ ሁለተኛ ወደ ህገ መንግስት ትርጉም ወደ ሌላ ጉዳዮች ከመገባታቸው በፊት የክልሉ ምክር ቤት በቀላሉ ይህንን ስህተት ያርማል የሚል እምነታል።
ጉዳዩን ለክልሉ መንግስት፣ ለፌዴሬሽን ምክር ቤትና ለምርጫ ቦርድ በደብዳቤ ማሳወቃቸውን የገለጡት የወረዳው የኢዘማ ፓርቲ ሰብሳቢ አቶ አብርሃም ምላሽ በመጠባበቅ ላይ መሆናቸውን ለቪኦኤ ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ ወደ ተከታዩ ዘገባችን እንወሰዳችሁ። አንድ ሰውም እናስተዋውቃችሁ። ረዳት ፕሮፌሰር ዶክተር መቅደስ ዳባ በቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የማህፀንና ጽንስ ሐኪም እንዲሁም በኢትዮጵያ የጽንስና ማህፀን ሐኪሞች ማህበር ፕሬዝዳንትና የሁለት ልጆች እናት ናቸው። በቅርቡም ዓለም አቀፍ የጽንስና የማህፀን ፌዴሬሽን በዓለም ዙሪያ በዘርፉ በምርምር አስተዋጽኦ አድርገዋል በሚል በአውሮፓውያን የቀን አቆጣጠር በ2021 ዓ.ም ከመረጣቸው ባለሙያዎች መካከል አንዷ በመሆን የፊጎ አዋርድ ሽልማት ወስደዋል። ኤደን ገረመው ዶክተር መቅደስን አነጋግራቸው ነበር። ዶክተር መቅደስ እንዴት ወደዚህ ሙያ እንደገቡ ከሚያስረዱበት ቆይታቸው ይጀምራል።
ከምና ከመግባቴ በፊት የ12 ትምህርቴን ከጨረስ ድረስ ባለው ጊዜ ማስበው ያው ሳይንቲስት ሆናለሁ የሚል ነበረ። ስለዚህ የሳይንስ ትምህርት ነበር የመረጥኩት ሙያ። ከዛ በኋላ ያው ወደ ህክምና ትምህርት ከገባውም በኋላ የመጀመሪያዎቹን የልምምድ ጊዜ የምናደርግባቸው አመታት አሉ። ክሊኒካል የርስ የምንለው ሲሄድን በምናይበት ጊዜ ያጋጠመኝ በወል በማዋለጃና በማጸና ጽንስ ትምህርት ክፍል ውስጥ ነበረ። ይሄ ማለት ገና እንግዲህ የህክምና ትምህርት ጀምረን ወደ 3ኛ 4ኛው አመት አካባቢ ማለት ነው። እና በጣም የገረመኝ ነገር ማጸና ጽንስ ትምህርት ክፍል ውስጥ ያሉት የማጸና ጽንስ ሐኪሞች ቁጥር በጣም ዝቅተኛ ነበረ። በሚገርምሽ ሁኔታ 3 ብቻ ነበሩ የዚህ ስፔሻሊስቶች የነበሩት። ና በጣም ስለገረመኝ በሙሉ ሀገሬ ውስጥ ስንት የማጸና ጽንስ ሐኪም አለ? የሁሉ እናት አለ፣ የሁሉ ወጣት አለ፣ የሁሉ ሴት አለ እና ምንድን ነው ስንት ያለ የጠየቅኩኝ። ና ያን ጊዜ እንግዲህ አሁንም ካለንበት ከኢትዮጵያ አሁን ራሱ በዚህ ጊዜ 1000 ራሱ አይሞላም የኢትዮጵያ ውስጥ ያለ የማጸና ጽንስ ሐኪም ቁጥር። ና በጣም አዘንኩኝ። የሚመጡት ሴቶች ብዙ አገልግሎት ይፈልጋሉ። በጣም ሰዓት ወስዶ ማማከር ይፈልጋል። እንግዲህ እንደሌላው አይነት ህክምና ክፍል አይደለም። በደንብ ጠጋ ብለሽ የሰውን ህመም በደንብ አዳምጠሽ ጥያቄያቸውን በደንብ ሰምተሽ ጊዜ ወስደሽ አስረድተሽ ማሳለፍ ያለብሽ ነገሮች አሉ። በተለይ ከጽንሱም ውጭም የማህፀን ህክምናው ላይ በተለይ ጣቶች ሲመጡ፣ ትልልቆች ሲመጡ በምናይበት ሰዓት በደንብ ይፈልጋልና ባለሙያዎችን አከፋፍለን ለአንድ ሴት አንድ ሐኪም መመደብ ብንችል በጣም ደስ ይላል ብዬ በራሴ ማሰብ ጀመርኩኝና በዛ ምክንያት ነው ወደ ማጠና ጽንስ ክፍል መግባት እንዳለብኝ የወሰንኩት። ከመጀመሪያውም ማለት ታየው ብዙ ሴቶች የመማር እድል የማግኘታቸው ነገር በጣም ዝቅተኛ፣ ከዛ በኋላ ደግሞ ተምረው ሀገራቸው አገልግሎት መስጠት ሌላኛው ሁለተኛ በጣም ትልቅ እድል ነው። ያንን እድል ለማግኘት ደግሞ ለሴቶች ጠጋ ብሎ ያላቸውን ነገር መረዳት፣ በተለይ በስነ ተዋልዶ ዙሪያ ላይ ያላቸውን ራሳቸውን መቻል የሚችሉበትን ነገር ማስተማር፣ መመካከር በጣም እንደሚያስፈልግ አምን ስለነበረ በዚህ ምክንያት ነው ወደዛ ክፍል የገባሁት ማለት ነው።
አሁን እንግዲህ እንደነገሩኝ በጣም የሐኪምና የባለሙያ ጥረት ያለበት ዘርፍ ነው። በዛ ላይ ደግሞ ተገልጋዮች በጣም መጨናነቁትም ብዙ እናቶች እንዳሉት ከወሊድም በተለየ በዚህ በማህፀንም ዙሪያ ብዙ ተገልጋዮች ያሉበት ዘርፍ ነው እና የእርሱ የሙያ ጉዞ ምን ይመስላል?
የእኔ የሙያ ጉዞ ይሄ በተለይ የመጀመሪያው ዙር የህክምና ልምምድ በምናረግ ጊዜ ካየሁባቸው ጊዜ ጀምሮ የመጀመሪያው ጠቅላላ ሐኪም እያለን ራሱ የሰራሁት በዛ ክፍል ውስጥ ነበረ ለሁለት ዓመት ያህል ማለት ነው። ከዛ በኋላ ወደ ስፔሻሊቲ ወደዚሁ ትምህርት ዘርፍ ከገባሁ በኋላ በጥቁር አንበሳ ዩኒቨርሲቲ ውስጥ እያለሁኝ ለሶስት ሆስፒታሎች ተካፍለን እንሰራ ነበረ። ጥቁር አንበሳን ራሱን፣ ዘውዲቱን፣ ከዛ በኋላ ጋንዲ ሆስፒታል ውስጥ ሆነን እንሰራ ነበረ። በእነዚህ ጊዜዎች ውስጥ ደግሞ ማህፀንና ጽንስ ትምህርት ክፍሉ ጋር አንድ ላይ በመሆን እንደገና በተለይ የተለያዩ ጾታዊ ጥቃቶች ምኖች የደረሱባቸውን ሰዎች ጠጋ ብሎ ማገዝ በሚለው ነገር የማህፀንና ጽንስ ማህበሩን እናቃግዝ ነበረ እና በዛ ምክንያት ከሬዚደንሲ ስፔሻሊቲ ሳልጨርስ በፊት ጀምሮ ከማህበሩ ጋር ጠጋ ብዬ ያሉትን ከኛ በላይ ያሉትን ትልልቅ ሰዎች ማገዝ፣ ከነሱ ብዙ ነገር የመማርን እድል አግኝቼ ነበር። ከዛ ከወጣው በኋላ ያው በዚሁ አንድ ሁለት ዓመት የግሉንም ነገር እንዲህ አናኒያ በሚባል የእናቶችና ህጻናት ከሚል ሆስፒታል ውስጥ ለትንሽ ጊዜ አገልግያለሁ። በቤተሰብ መምሪያ አገልግሎት ከመነሻ ቤት ውስጥ ለትንሽ ጊዜ ሰርቻለሁ። እነዚህ ነገሮች ማድረግ የነበረው በተለይ ዘርፉ በግል ብቻ ይዘሹም ይሆን አይደለም፣ በመንግስትም ተይዞም ይሆን ነገር አይደለም፣ ሁላችንም ተባብረን መስራት ያለብን ስለሆነ ማለት ነው። በተጨማሪ ደግሞ በተለይ የፓብሊክ ሄልዝ ላይ ያለውን ሰብስፔሻሊቲ ማስተር ሰርች ስለነበረ ሪሰርቾች አስፈላጊ የሆኑ መረጃዎችን ማሰባሰብ፣ መጽሐፍ እንደገና ያንን ማሳተም፣ በዚህ ነገሮች ላይ ለአገር ደረጃም እና የማህበራችን ውስጥ ያለ የሚታተሙ መጽሐፎች አሉ፣ ለነሱ የሚያግዙትን መረጃዎች በመስጠት እየሰራሁ ነበር የቆየሁት። እንደገና ደግሞ በጣም አሁን በጣም ወድጄ የምሰራበት ነገር ምንድን ነው፣ የስነ ተዋልዶ ዙሪያ ላይ የስፔሻሊቲን ከጨረስኩ በኋላ በሰብ ስፔሻሊቲ ራበት ፊልጋለ። በዛም ነው በዓለም ጤና ድርጅት ውስጥ በዋናው ቢሮ ላይ በመሆን ለአንድ አመት ከዛ ቦታ ላይ ሆኜ እንደ ፖስት ዶክተራል ፌሎሺፕ ነው እንደ ሜዲካል ኦፊሰር ሆኜ በጣም ብዙ የሚወጡ ምርምሮችን ማገዝ ሆኜ ያንን ለመስራት እድል አግኝቼ ነበረ። በፈረንጆች 2020 ዓ.ም ጀምሮ የኢትዮጵያ ማህፀንና ጽንስ ሐኪሞች ማህበር ላይ ፕሬዚደንት ሆኜ እያገለገልኩ ነው ያለሁት።
እሺ፣ በዚህ ሙያ ላይ እንግዲህ ኢትዮጵያ ውስጥ በጣም ብዙ ክፍተቶች እና ተግዳሮቶች ይኖራሉ፣ ግን እርስዎ እንደ ባለሙያ ጉዞውን ፈታኝ አድርጓል የሚሉት ነገር ምንድን ነው?
በተለይ እንደ ባለሙያ ጉዞውን ትንሽ ከባድ የሚያደርገው ምሳሌ የመሳሪያዎች እጥረት ሊኖር ይችላል። አሁን ለምሳሌ በተለያዩ ሀገሮች የዛሬ 20 ዓመት ምናምን የተተዉ መሳሪያዎችን ግን ልንጠቀም እንችላለን። ዘመኑ ከሄደበት የሳይንስ አድቫንስ ድረስ በደንብ ሄደናል ብዬ አላምንም። ገና ትንሽ ይቀረናል፣ ብዙ መስራት አለብን በዛ ዙሪያ ብዬ አስባለሁ። አንዱ እንደ ቻሌንጅ ብዬ የማስበው ያለን የሰው ብዛት በጣም ብዙ ነው። ነገር ግን ካለን የሰው ብዛት አንጻር ምን ያህል ለዛ በቂ የሆኑ ባለሙያዎችን መድበናል ደግሞ በጣም ትልቅ ጥያቄ ነው። የባለሙያዎች ብዛት እጥረት በጣም ከፍተኛ ነው። ስለዚህ ሰው የሚያስፈልገውን አይነት ኳሊቲ የሆነ የስነ ተዋልዶ ጤና ወይም ደግሞ የእርግዝና የወሊድ እና ማህፀንና ጽንስ ሕክምና አገልግሎት እንሰጣለን ለማለት በጣም ብዙ መስራት እንዳለብን ይሰማኛል። ከዚህ በተጨማሪ ትንሽ ሙያውን ቻሌንጂንግ የሚያደርገው የእናቶች ጤና ላይ መስራት የራሱ የሆኑ ጫናዎች አሉት። ምክንያቱም እያንዳንዱ ነገር በሰዓት የተወሰነ ነው፣ ኤመርጀንሲ ነው ብለን እንላለን። ብዙ ጊዜ እንደውም የእናቶች ጤና ላይ በተለይ በወሊድ ሰዓት ያሉ ነገሮች እያንዳንዷ ደቂቃ ለውሳኔ በጣም አስፈላጊ ናት እንላለን እና ሁሉም ሰው በዛ ውስጥ በጣም ቤተሰብንም የመጣችውንም ሴት ሁሉ ማስደስቶ ለማለት ጥረት ያደርጋል። ነገር ግን አንዳንድ ጊዜ በሚፈጠርበት አንዳንድ ችግሮች በተለይ ያልታሰቡ ድንገተኛ ነገሮች በሚፈጠሩ ጊዜ ብዙ ባለሙያዎቻችን አሁን አሁን ሙያውን ለመቀላቀል መስራት ብዙ ጊዜ ዚኖ ውስጥ ለመስራት ምንድን ነው ቀጥዬ የማገኘው ክፍያ ይህን ያህል አይደለም፣ ለምን እንደዚህ አይነት አስጨናቂ ማወቅ ትሰራለው የሚሉ ነገሮች መምጣት ጀምረዋል። እና እንደ ሙያው ማህበር ፕሬዚዳንት ሆኜ እንደገና ደግሞ በዛው ሙያ ውስጥ እንዳለው ሰው ሆኜ አንዳንዴ የማየው እናቶች ዙሪያ ላይ የሚሰሩ ሰዎችን በጣም ኢንካሬጅ እያደረግን ኦፍኮርስ ተጠያቂነትን በደንብ እየጨመርን ነገር ግን ደግሞ ትሬኒንጋቸውን አብረን መስራት እንዳለብን አስባለሁ። በተለይ ሴቶች ዙሪያ ላይ የሚደረጉ ነገሮች ሴቶችን በጣም በራሳቸው ነገር ላይ የመወሰን ነገርን ካልጨመርን በስተቀር አገር በተለይ ለሴቶች የምሰጠው ቦታ ዝግጁ ካልሆነ አሁንም ቢሆን አንዳንድ ጊዜ ምን ያጋጥመናል የመውለድ እንኳን የመጡ ሰዎች ልጁ መተንፈስ አቅቶታል አሁን ኦፕሬሽን ያስፈልጋል ና ምስል አይ የቆሽቲ ገቢ ወስንልኝ ገቢ እንደዚህ በል ያ ማለት በራስ ሰውነት ላይ ወይም በራስ ነገሮች ላይ የመወሰንን ነገር ራሱ ለሴቶቻችን ወይም ለሚወዱት ሰዎች በጣም ማዘጋጀት ላይ መስራት ጊዜ ያስፈልገናል ማለት ነው። ያ ደግሞ ከትምህርት ቤት ከቤተሰብም ላይ ይጀምራል። ስለዚህ እነዚህ አንዳንድ ቻሌንጆች ናቸው ብዬ አስባለሁ። ሌላው ነገር ያው ሰዓት ነው። በጣም እድሜ ይፈልጋል። 4 ዓመት ነው ፈል ስፔሻሊቲ በተለይ እንደ ሴት እዚህ ሙያ ውስጥ ሲገቡ ለምሳሌ ወሊድ በሚመጣ ጊዜ ከወሊድ በኋላ ትምህርታቸውን መቀጠል ላይ ሲጨነቁ ይታያል። እነዚህ ናቸው አንዳንዶች ቻሌንጆች።
እንግዲህ አሁን በቅርቡ ደግሞ የፊጎ አዋርድ ሽልማት ላይ ተመርጧል እና እስቲ ስለሱ ጥቂት ነገር ቢሉኝ።
የዚህ የዓለም ማጨና ጽንስ ሐኪሞች ማህበር ወይም ፌዴሬሽን ኦፍ ኢንተርናሽናል ጋይናኮሎጂ ኤንድ ኦብስቴትሪክስ ፊጎ የምንለው በሱ ላይ እንግዲህ በአገራቸው ወይም ደግሞ በዓለም ደረጃ በተለያዩ የሳይንስ ዘርፍ ለሴቶች ጤና አገልግሎት ሙያዊ አስተዋጽኦ አድርገዋል የሚባሉ ሴቶችን መሸለም ከጀመረ እንግዲህ በፈረንጆቹ አቆጣጠር በ1997 ጀምሮ ነው። ጀመረበት ጊዜ ጀምሮ እንግዲህ ኢትዮጵያ በተለያዩ ጊዜያቶች የዚህ ሽልማት ተካፋይ ሆና ታውቃለች። እና እንግዲህ በጣም እድለኛ ነኝ ብዬ የማስበው ከዚህ በፊት ከነበሩት ከተለያዩ አሁን እንግዲህ ለምሳሌ በ2003 የዶክተር ካትሪን ሀምሊን ነበረች ተሸላሚ ነበረች ኢትዮጵያ ወክላ እንደ ኢትዮጵያ እስከ ቅርብ ጊዜ ድረስ ራሱ በሙያው አሉ የሚባሉ ሰዎቻችን በተለያየ ጊዜ ተሸልመዋል። እና እግዚአብሔር ፈቅዶ በ2021 ደግሞ እኔም ያንን ሽልማት ከተቀላቀሉ በዓለማችን ካሉ ሴቶች ውስጥ በመግባቴ እጅግ አድርጌ መጀመሪያ ኖሚኔት ላደረጉኝ ከዛ በኋላ ደግሞ ሳሸንፍ እንኳን ደስ አለሽ ያሉኝም በሙሉ በተለይ ሀገራችን ኢትዮጵያን ሁላችንንም እንኳን ደስ አላችሁ ማለት እንደገና ፈልጋለሁ። ግን ማህበሩ ፕሬዚደንት በተለይ ደግሞ አሁን እንደ የ2021 የፊጎ 2021 ተሸላሚ እንደመሆኔ የሁላችሁም ሽልማት ነው። እጅግ እንኳን ደስ አላችሁ ማለት ፈልጋለሁ።
እሺ ዶክተር፣ አሜሪካ ድምጽ አድማጮች ስም እንግናለሁ በድጋሚ እንኳን ደስ አለ።
እንኳን አጥብደሻለን። እጅግ አድርጌ አመሰግናለሁ።
እያዳመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ቻናል NSS 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ @voanews ላይ ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር #voanews ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ በቀጥታ ልታዳምጡ ትችላላችሁ። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 202-205-9942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። ያስተናገድኳችሁ ያለው ጽዮን ግርማ ነኝ። አሁን ወደ ተከታዩ ሰፋ ያለ ዝግጅታችን እንወሰዳችሁ። የሰብአዊ መብት ዓለም አቀፍ ድንጋጌዎችን የስብዕናና የስደተኛ ሕግጋትን መጣስ ሲያጣራ የቆየው የጥምር መርማሪ ቡድን ባለፈው ሳምንት ባወጣው የግኝቱ ሪፖርት የጦር ወንጀሎችና በስብዕና ላይ የተፈጸሙ ሊባሉ የሚችሉ ወንጀሎች በሁሉም ወገኖች ለመፈጸማቸው አሳማኝ መሰረቶች አሉ ብሏል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር እና የኢትዮጵያ ሰብአዊ መብቶች ኮሚሽን በጋራ ያካሄዷቸው ምርመራዎች ረቡዕ ማለዳ ጄኔቭ እና አዲስ አበባ ላይ ባቀረቡት ስነ ስርዓት ለጋዜጠኞች ማብራሪያ ሰጥቷል። ከማብራሪያው በኋላ የኢትዮጵያ ሰብአዊ መብቶች ኮሚሽነር ዳንኤል በቀለ በተለይ ከአሜሪካ ድምጽ ጋር ቃለ ምልልስ አካሂደው አስደምጠናችሁ ነበር። ለዛሬ አድማጮቻችን እንደሚሆን አድርገን በድጋሚ ሙሉን የቃለ ምልልስ ክፍል እናስደምጣችኋለን። ተከታተሉት።
ኢትዮጵያ ሰብአዊ መብቶችና የተባበሩት መንግስታት የሰብአዊ መብቶች ጉዳይ ጽህፈት ቤት በጋራ ስናካሂደው የነበረ ምርመራ ሪፖርት ነው እና በዚህ ሪፖርት የተረጋገጠው ዋነኛው ጭብጥ ሊባል የሚችለው ብዬ ማምነው በዚህ ግጭት ውስጥ ተሳታፊ የሆኑት ሁሉም ወገኖች እነዚህም ማለት የኢትዮጵያ ወታደሮች፣ የኤርትራ ወታደሮች፣ የትግራይ ልዩ ኃይል ወታደሮች፣ የአማራ ልዩ ኃይል ወታደሮች እና ከነሱ ጋር ደግሞ ተባብረው የሚሰሩት ሚሊሻዎች እና አንዳንድ መደበኛ ያልሆኑ የወጣቶች ቡድኖች ጭምር ከፍተኛ በሆነ የሰብአዊ መብት ጥሰት ተሳታፊ የሆኑ ስለመሆኑ አሳማኝና በቂ መረጃ ያገኘን መሆኑ ነው። እነዚህ የሰብአዊ መብት ጥሰቶቹ ብዙ አይነቶች ናቸው። ሲቪሊያን ሰዎችን ለአደጋና ለጥቃት ከማጋለጥ በተጨማሪ ሲቪሊያን ሰዎች በከፍተኛ ቁጥር ህይወታቸው ከመጥፋቱ በተጨማሪ የሲቪል ሰዎች መሰረተ ልማቶች ከመውደማቸው በተጨማሪ ብዙ ሲቪል ሰዎች መገደል፣ አካል መጉደል መድረስ፣ መፈናቀል፣ የማሰቃየት ተግባር መፈጸም፣ ተገቢ ያልሆነ እስር መፈጸም የመሳሰሉ እና እንዲሁም ደግሞ በጣም ጭካኔ የተሞላበት የወሲባዊ ጥቃትን የሚጨምር ወንጀል በዚህ የጦርነት ጉዳይ ተሳታፊ በነበሩት ሁሉም ወገኖች የተፈጸመ መሆኑን የሚያመላክት በቂ መረጃ አግኝተናል። ስለዚህ ዋነኛው የሪፖርቱ መደምደሚያ ይሄ ነው ማለት ይቻላል።
ከዚህ ቀደም የእናንተ ጣምራ የምርመራ ውጤት ይፋ ከመደረጉ በፊት በትግራይ ግጭት ውስጥ የተካሄዱ የሰብአዊ ጥሰቶችን በተመለከተ የተለያዩ ዓለም አቀፍ ድርጅቶች መረጃ አውጥተው ነበረ። በተለይ በአንድ ወገን ላይ ብዙ ውንጀላ ሲደረግ ነበረ፣ ሲነዘር ነበረ እና ይሄ ውጤታቸው የእናንተ ምርመራ ውጤት ከእነዚህ ውጤቶች ጋር እንዴት ነው የሚመሳሰለው? እንዴት ነው የሚተያየው?
እንግዲህ ከዚህ በፊት ከተደረገው ከነበሩ ዘገባዎች ወይም ሪፖርቶች ወይም ከተነገሩ መረጃዎች አንጻር ይሄ እንዴት ነው የሚታየው? ከዚህ በፊት ከተደረጉት ምርመራዎች ሁሉ በጣም በተለየ ሁኔታ ሁለት ነጻ ገለልተኛ የሆኑ ተልእኳቸው የሰብአዊ መብት ጥበቃ የሆኑ ተቋሞች፣ ብሔራዊ ተቋምና ዓለም አቀፋዊ ተቋም በነጻነት ስሜት በጣም በከፍተኛ ጥንቃቄና መረጃን መሰረት አድርጎ የተካሄደ ምርመራ ነውና ቦታው ላይ በመገኘት የተደረገ ምርመራ ነውና እስካሁን ድረስ በዚህ ጉዳይ ውስጥ አንዱ ሰለባ የነበረው እውነት ራሷ ነች። እውነቱ ራሱን ለማወቅ ነበር አስቸጋሪ የነበረው። ምክንያቱም ሁሉም ወገኖች የየራሳቸው እውነት አለን ይላሉ፣ ደጋፊዎቻቸውም ደግሞ የየራሳችን እውነት ነው ብለው የሚያምኑትን ነገር ያቀርባሉ። ስለዚህ አንዱ ሊረጋገጥ ይገባ የነበረው ነገር እውነተኛው ነገር ምንድን ነው ነው። እውነተኛው ነገርን ለማረጋገጥ ደግሞ ቦታው ላይ ተገኝቶ ገለልተኛ የሆነ የምርመራ ስራ ማካሄድ ይገባ ነበረ እና ይህ የምርመራ የጣምራ ምርመራ ስራ ያደረገው ነገር ያንን ነው። ገለልተኛ የሆነ በትክክለኛ ማስረጃ ላይ እና በትክክለኛ የሰብአዊ መብቶች ምርመራ በሚካሄድባቸው ስልቶች በመጠቀም በሰብአዊ መብት ጥሰቱ ምናልባት ከዚህ በፊት ሲነገር እንደነበረው በአንድ ወገን ብቻ ወይም በሌላ ወገን ብቻ የተፈጸመ ሳይሆን በዚህ ነገር ውስጥ ተሳታፊ በነበሩት ሁሉም ወገኖች የሰብአዊ መብት ጥሰት በከፍተኛ ደረጃ የተፈጸመ መሆኑን ይህ ሪፖርት በማስረጃ እና በምክንያት ያረጋግጣል። ስለሆነም ይሄ ለግጭት ውስጥ ተሳታፊ ለሆኑት ወገኖች የየበኩላቸውን ኃላፊነት ወስደው ወደሚቀጥለው እርምጃ ለማሰብ ጥሩ እድል ይፈጥራል ብዬ ተስፋ አደርጋለሁ።
የዓለም አቀፍ ማህበረሰቡ በዚህ በእናንተ የጣምራ ምርመራ ውጤት እና በሪፖርቱ ተከትሎ ሊያስከትል የሚችል የአስተያየት ለውጥ ይኖራል ብሎ ያስባሉ?
አዎ፣ ምናልባት እንግዲህ አንዳንድ የነበረው መረጃ እጥረት እና አንዳንድ የነበረው የተስተካከለ ወይም በትክክለኛ መረጃ ላይ ያልተመሰረተ አስተሳሰብ ከነበረ ያንን አሁን መልሶ ለመፈተሽ ይሄ ጥሩ እድል ይሆናል። ምክንያቱም አንዳንድ ያለም አቀፉ ማህበረሰብ ድርጅት አባሎች እነንም ጭምር እዚህ ሀገር እየመጡ ያነጋግሩን በነበረ ጊዜ ያነሱት የነበረው አንዱ ችግራቸው በቂና የተሟላ የተረጋገጠ መረጃ የለንም የሚል ነበር። አሁን እንግዲህ የሀገር ውስጥ ብሔራዊ የሰብአዊ መብት ተቋምና የተባበሩት መንግስታትን የሚያክል የሰብአዊ መብት ተቋም በጣምራ ከሰሩት ሪፖርት የበለጠ ማስረጃና ማረጋገጫ የለም ስለተከሰተው ነገር። ስለዚህ ይሄ ጉዳይ የሚመለከታቸው ወገኖች በሙሉ ከእንግዲህ ወዲህ ለሚወስዱት አቋም ወይም ለሚያደርጉት ስራ ወይም ለሚያደርጉት ተግባር መነሻ መሆን ያለበት የዚህ ሪፖርት ግኝቶችና መደምደሚያዎች መሆን አለበት ብዬ አምናለሁ።
ጦርነቱ አሁንም አላለቀም። ይሄ ሪፖርት በዚህ ሰዓት ማውጣቱ ለምን አስፈልገ?
ሪፖርቱ በዚህ ሰዓት እንዲወጣ የሚያስፈልግበት አሁንም ምናልባትም በጦርነት ውስጥ ስለሆነና መፍትሄ ስለሚያስፈልገንም ጭምር ነው በአንድ በኩል። በሌላ በኩል ግን የሰብአዊ መብት ምርመራ ስራን ለማጠናቀቅና ግኝቶችን ለማሳወቅ ጦርነት እስኪያልቅ መጠበቅ አያስፈልግም። ምክንያቱም የተፈጸሙት የሰብአዊ መብት ጥሰቶች ወዲያውኑ መታወቅና እንዲታረሙ ማድረግ ይገባል። ስለዚህ እንዳውም ይቀርብ የነበረው ቅሬታ ለምን ዘገየ የሚል ነው እንጂ ጦርነት እስኪያልቅ ይጠበቅ ማለት አይቻልም እና የግድ አስፈላጊ ነው።
አሁን ለምሳሌ እናንተ ጥናቱን ያጠናችሁት እስከ መንግስት ከመቀሌ ለፖስት እስከ ወታደሮች
ድረስ ነው።
ከዛ በኋላ ደግሞ ወደ አጎራባች ክልሎች አፋርና አማራ ክልል ውስጥ ጦርነት ተከፍቷል። ከዛም የሰባዊ መብት ጥሰቶች በጣም ተፈጽሟል። ሪፖርቶችም እያየን ነውና እነሱንም አላካተታችሁም?
አዎ ትክክል ነው።
አይጋጭም ወይ?
አይ አይጋጭም። ምክንያቱም ለምንድን ነው መሰለ ይሄ ሪፖርት ማንኛውም ሪፖርት የመነሻና የማለቂያ ጊዜ የግድ ይኖረዋል። ስለዚህ የዚህ ሪፖርት የመነሻው ጊዜ ግጭቱ ከተከሰተበት ከኖቬምበር 3 አንስቶ አንድ ደግሞ የምርመራው ጊዜ የሚያበቃበት ጊዜ መወሰን ስለነበረብን የፌደራሉ መንግስት የተናጠል ተኩስ አቁም አውጆ ከትግራይ ክልል እስከወጣበት ጊዜ ድረስ ያለውን እንደ ካቶፍ ፒሪድ ወስደን እዛ ፒሪድ ላይ እዛ ጊዜ ላይ አተኩረን ምርመራ ማድረግ የግድ አስፈልጊ ነበር። በሌላ በኩል ግን ከዛ በኋላ የተከሰቱት ነገሮች ግን ሊመረመሩ አይገባም ማለት አይደለም። ይልቁንም እየመረመረን ነውና በተባበሩት መንግስታትም በኩል በእኛም በኩል ምርመራ ማድረግ ከጀመረን ቆይተናል። ከዛ በኋላ ስላለው ጉዳይ ማለት ነው። ስለዚህ እሱንም ግኝቶቻችንን በቅርቡ እናሳውቃለን።
የኢትዮጵያ መንግስት ባለፈው ወር 17 የሚሆኑ የተባበሩት መንግስታት ድርጅት ሰራተኞችን አገልግሎት ለቀንዶቱ አዝዟል። ከነዚህ መካከል አንዱ በሰብአዊ መብቶች ኮሚሽን ውስጥ በኢንተርናሽናል ኮሚሽን ያሉ ሰው ናቸው እና በዚህ ምክንያት በስራው ላይ ተጽዕኖ አልደረሰም ማለት ይቻላል።
እንዳልከው መለስካቸው ከሀገር እንዲወጡ መንግስት ውሳኔ ካሳለፈባቸው ሰዎች ውስጥ አንደኛው የዚህ የጣምራ ምርመራ ቡድኑ አባል የነበረ ከተባበሩት መንግስታት በኩል ተመድቦ አባል የነበረ ሰው ነው። ነገር ግን ያ ውሳኔ ተሰጠበት ጊዜ የዚህ የጣምራ ምርመራ ስራው የምርመራ ስራውን ጊዜ በኢንቨስቲጌሽን ፌዝ እንለዋለን የምርመራ ስራውን ጊዜ አጠናቆ ስለነበረ እና በጋራ የተሰራው የመረጃ ስብሰባም ተጠናቆ ለሪፖርቱን ለሚያዘጋጁት ባለሙያዎች ቀርቦ ስለነበረ በቀጥታ ተጽዕኖ አልፈጠረብንም። ምክንያቱም የምርመራ ስራው የመረጃ ማሰባሰብ ስራው ተጠናቆ ነበረ። ያ ሰውም ደግሞ መርማሪ ነበረ፣ ከመርማሪዎች ውስጥ አንዱ ነበረ። ብቻውን አልነበረም የሚሰራው፣ ከሌሎች ሰራተኞች ጋር ነበረ። የመሄድ የሚያስፈልጋቸው ቦታዎች ላይ በሙሉ ደርሰው የሚያስፈልገውን መረጃ ሰብስበው በጣምራ በአንድነት ሪፖርታቸውን አቅርበው ነበረ። ስለዚህ በቀጥታ ተጽዕኖ አልፈጠረብንም በስራው ላይ።
ግጭቱ የተሳተፉ አካላት በዚህ በጣምራ ጥናቱ ላይ ያላቸው ተሳትፎ እና በተመሳሳይ ደግሞ ሪፖርቱ ስለነሱ ቀርቧል አቀባበላቸውስ ምን ይመስላል?
ሪፖርቱን ለመንግስት ለኢትዮጵያ መንግስት ሰጥተናል። ከኢትዮጵያ መንግስት ምላሽም አግኝተናል። ከኢትዮጵያ መንግስት ያገኘነው ምላሽ በአንዳንድ ስፔሲፊክ ጉዳዮች ላይ ሪዘርቬሽን ያላቸው ወይም የተለየ ሐሳብ ያላቸው መሆኑን የገለጹ ቢሆንም በአጠቃላይ ግኝቶቻችንና መደምደሚያዎቻችን ላይ ግን ተቃውሞ እንደሌላቸው እና ሪፖርቱን እንደሚቀበሉና የሪፖርቱንም ምክረ ሐሳቦች ተግባራዊ ለማድረግ ፈቃደኛ እንደሚሆኑ አሳውቀናል። ይሄ የሚያበረታታ እርምጃ ነው። ምክንያቱም ከመንግስት የሚጠበቀው እንደዚህ አይነት መጻ የሰባይ መብት ምርመራ በሚደረግበት ጊዜ የምርመራ ግኝቶቹንና መደምደሚያዎቹንና ምክረ ሐሳቦቹን ተቀብሎ ስራ ላይ ማዋል ነውና ከዚህ አንጻር ቀና ምላሽ ከኢትዮጵያ መንግስት አግኝተናል። ይሄ አበረታታል። በሌላ በኩል ቲፒኤልኤፍ የምርመራ ስራውን ከመነሻውም ነጻና ገለልተኛ ነው ብዬ አላምንም ብሎ በማለቱ በሂደቱ ለመሳተፍ አልቻለም እና እኛ ሳንሞክር ስለቀረም ሳይሆን ቲፒኤልኤፍ ራሱ በምርመራ ሂደቱ ላይ እምነት የለኝም እና አልቀበለውም በማለቱ የተነሳ ከቲፒኤልኤፍ በኩል ምላሽ እስካሁን ማግኘት አልቻለም። ግን አሁንም ቢሆን ተስፋ ማደርገው ሪፖርቱን ከተመለከቱት በኋላ ይቀበሉታል፣ ምክረ ሐሳቡንም ተግባራዊ ለማድረግ ተባባሪ ይሆናሉ ብዬ ተስፋ አደርጋለሁ።
የኢትዮጵያ ሰብአዊ መብት ኮሚሽን ገለልተኛ አይደለም የሚል ቅሬታ ነው የሚያቀርቡት። አሁን በቲፒኤልኤፍ በኩል ዛሬ ያለው አስተያየት ነው ዶክተር ዳንኤል
እንግዲህ ይሄ ቅሬታ ያው አዲስ አይደለም፣ በጣም በተደጋጋሚ የሚሰማ ቅሬታ ነው። ግን የኢትዮጵያ ሰብአዊ መብቶች ኮሚሽን ገለልተኛ ተቋም ለመሆኑ ማስረጃውና ምስክሩ ስራችን ይመስለኛል በስራው ታይቶ ነው መመዘን ያለበት። ነገር ግን ኢትዮጵያ ውስጥ እንግዲህ ከዚህ በፊት በነበረን ታሪክ እንደሚታወቀው መንግስታዊ የሆኑ ተቋሞች ነጻና ገለልተኛ ተቋም ስላልነበሩ መንግስታዊ ተቋሞችን ሁሉ በከፍተኛ ጥርጣሬ የማየትና ያለማመን ዝንባሌ አለ። እና ምናልባት ይሄ ቀደም ብሎም ራሱ ቲፒኤልኤፍም ኢህአዴግም አባል በነበሩበት የፖለቲካ ታሪካችን ውስጥ የሚያውቁት ስለሆነም ሊሆን ይችላል ተቋሞች ነጻ ሳይሆኑ ይሰሩ እንደነበረ። እና አሁን ግን ይሄ ተቋም ነጻ ለመሆኑ በስራው ነው መታየት ያለበት እና ስራው ደግሞ ነጻና ገለልተኛ ተቋም መሆኑን ያሳያል ብዬ አምናለሁኝ። እና ቲፒኤልኤፍ ውስጥ ያሉ ወንድሞችና እህቶቼ ቢሆን ሆኖ ይሄንን ከልባቸው ቢፈትሹት እንደሚያምኑበት ተስፋ አደርጋለሁ። እና አሁን ሪፖርቱን ሲመለከቱትም ነጻና ገለልተኛ ሪፖርት መሆኑን ይቀበሉታል ብዬ በጣም ተስፋ አደርጋለሁ።
ሚሼል ባርኔትም እርስዎም ጄኖሳይድ አልተፈጸመም የሚል አባባል ተጠቅማቸዋል። ጄኔቫ ሪፖርት ይፋ ሲደረግም እርስዎም እዚህ ይፋ ሲያደርጉ እንደው ግልጽ ለማድረግ ያህል ምን ማለት ነው ይሄ ሲባል ተባሬ
እንግዲህ እነዚህ የግፍና የጭካኔ ወንጀል የሚባሉት ወንጀሎች ጂኖሳይድ፣ ክራይምስ አጌንስት ሁማኒቲ፣ ዎር ክራይምስ የሚባሉ አሉ እና ከነዚህ ወንጀሎች ውስጥ አሁን ኢትዮጵያ ውስጥ የተከሰተው ጉዳይ የትኛውን አይነት የሰብአዊ መብት ጥሰት መስፈርት ያሟላል የሚለውን በጣም በጥንቃቄ ምርመራ የተደረገበት ጉዳይ ይሄ ነው። በማንኛውም የሰብአዊ መብት ጥሰት ምርመራ ጊዜ ለማረጋገጥ የምትፈልገው ነገር የተፈጸመው የሰብአዊ መብት ጥሰት ምን አይነት ነው የሚለውን ለማረጋገጥ ነው። ይህንን ደግሞ የምታደርገው ባለው መረጃ መሰረት ነው። እኛ አሁን በዚህ የጣምራ ምርመራ ስራ በጣምራ በአንድነት በተሰበሰበ መረጃ በጣምራ በአንድነት በተደረገ የትንተና ስራ መሰረት የህግና የፍሬ ነገር ትንተና ማለት ነው የደረስንበት ድምዳሜ ነው። ያ የደረስንበት ድምዳሜ ያሉት ማስረጃዎች የሚያመለክቱት የተፈጸሙት ወንጀሎች ምናልባት በሰብአዊነት ላይ የተፈጸመ ወንጀል ወይም የጦር ወንጀል ሊባል የሚችል ይሆናል እንጂ ጂኖሳይድ የሚባለውን የግፍና የጭካኔ ወንጀል መስፈርቶች የሚያሟላ አይደለም ነው ባጭሩ። የጂኖሳይድ የሚባለው ነገር በተለምዶ ብዙ ሰዎች ብሔር ተኮር ወይ ሃይማኖት ተኮር ጥቃት በሚከሰትበት ጊዜ ሁሉ ይጠቀሙበታል። ግን ቀላል ጽንሰ ሀሳብ አይደለም። በህግም በፖለቲካም በማህበረሰብ ደረጃም አንድ ቦታ፣ አንድ አካባቢ፣ አንድ ማህበረሰብ ላይ ጂኖሳይድ ተፈጽሟል ብሎ ለማለት በጣም በቂ መረጃ ሲኖር ነው እና የህግ መስፈርቶቹን ሲያሟላ ነው እዛ መደምደሚያ ላይ የምትደርሰው እንጂ እንዲሁ አንዳንድ ጥቃቶች ብሔር ተኮር በመሆናቸው ሃይማኖት ተኮር በመሆናቸው ብቻ ጂኖሳይድ ናቸው ወይም ጂኖሳይድ ሊባሉ ይገባል ማለት አይደለም። ይህን ጉዳይ በሚመለከት ከዚህ በፊትም ሰፊ ማብራሪያ ሰጥቼበታለሁ እኔ በኮሚሽን ውስጥና አንዳንድ ተጨማሪ መረጃ አለን። ተመልከቱት። አንድ ኪው ኤንድ ዴቨሎፕ አድርገናል። አይ ቲንክ ዩስፉል ጋይድ ይመስለኛል።
ግጭቱ ወደ አማራ ክልልና አፋር ክልል ቅድም ምትኩ ካለው ለመቀጠል ያለውና ተስፋፍቷል እና ከሰኔ በኋላ የተፈጸሙ ጥሰቶችን በተመለከተ እንደዚሁ የጋራ ምርመራ ለማካሄድ በተባበሩት መንግስታት ድርጅት በኩል ፈቃደኝነት አለ ወይ? እናንተ ወይ ጥያቄ አቀርባችኋል ወይ ከነሱ የቀረበ ጥያቄ አለ? የመጨረሻ በአስቸኳይ ጊዜ አዋጅ ምን እንደሆነ
የጣምራ ምርመራ ስራችን መጀመሪያ ስናስበው ከግጭቱ መነሻ እስከ ምርመራው መጠናቀቂያ ጊዜ ድረስ በአንድነት በጣም ራይ ከናውናል ብለን ነበር። ነገር ግን በኋላ በተከሰቱ ነባራዊ ሁኔታዎች የተነሳ የምርመራ ጊዜውን እስከ ኤንድ ኦፍ ጁን ወስነን ማጠቃለል ነበርብን። ነገር ግን ሁለታችንም ተቋሞች ከዛ በኋላ የተከሰቱትን ጉዳዮች በየተቋማችን እየተከታተልናቸው መሆኑ እንደተጠበቀ ሆኖ ግን በጋራም ደግሞ ሪፖርት ልንሰራበት እንችላለን የሚል ሐሳብ ስላለ የዛ አይነት ውይይት በሁለታችንም በኩል አለ። በተባበሩት መንግስታትም በእኛም በኩልም እየተነጋገርንበት ነውና ምናልባት የጋራ ሪፖርት ሊኖረን ይችላል ወይም ደግሞ የየተቋሞቻችን የተናጠል ሪፖርት ይኖረናል።
ለተከበራችሁ አድማጮች ለምሽቱ አስተናጋናችሁ ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ አመሽውት ስለሆን ግርማሌ አብራችሁን ስለቆያችሁ እናመሰግናለን። ሰላም በደህና ደሩ።